ሰላም ጤና ይስጥልን። ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። ከምሽቱ ዝግጅቶቻችን መካከል
This is a sector that will has a potential of transforming
አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያ እና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል።
በጠፈር ምርምር ትምህርት መርሃ ግብር የተመረቁ ኢትዮጵያውያን ወጣቶች ከተመለከተ ካዘጋጀ ነው ቀነበር የተቀናጨበው ነው ቀደም ሲል ወደናንተ ደረሰው። ሌሎች ዘገባዎችም አሉን። አስማማየ ነው የምሽቱን ዝግጅት ተመራለው። ኤልያስ አስማረ የስቱዲዮ ቀነብሩን ይከውናል። አብራችሁን አምሹ። ወደ ዛሬው ቀዳሚ መሰናዶን እንሻገር። በዩናይትድ ስቴትስ የኤሮስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋም ትብብር የተዘጋጀው የጠፈር ምርምር የትምህርት መርሃ ግብር የሳተፉ አፍሪካውያን ወጣቶች በቅርቡ ተመርቀዋል። ፈለገውሃው ወደ ጠፈር የሚያቀናው መንገድ ወይም ፓዝዌይ ቱ ስፔስ የሚል መጠሪያ የሰጠው ይሄው ልዩ መርሃ ግብር ቀዳሚዎችን ተማሪዎች ማስመረቁን አስመልክታ ቪኪ ስታርክ ከኬፕ ታውን ዘገባ አጠናቅራለች። ቆንጅታዬ ናት የምታቀርበው።
ከኢትዮጵያ፣ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ 300 የሚሆኑ ተማሪዎች Pathway to Space የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሐሳብና የተግባር ስልጠና ጥይት መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት መርሃ ግብር በመካፈል ኩራት ይሰማኛል ብለዋል።
This is a sector that will has a potential of transforming
አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያ እና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል።
በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጹት የቦይንግ የአፍሪካ ስራ አስኪያጅ ወደፊትም ይህ አሰራር እንደሚቀጥል አመልክተዋል።
And of course in this
በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅጉ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብሩ ማሳተፍ በጣም አስፈላጊ ነው።
ሄሊና ሙሉጌታና ሌሎችም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ካሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ሄሊና ሙሉጌታ ነገር ግን እንደዚህኛው የወደድኩት የለም። ምክንያቱም በዚህ ፕሮግራም በነፍስ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎችም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ 3 ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ የምህንድስናና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔት አማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
Thank you. ጋቢና ቪኦኤ ወጣቶችን በሚያሳውቁ በሚያወያዩ በሚያግባቡ በሚያስተምሩ እንዲሁም የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት በፌስቡክ እና በዩቲዩብ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን horn@vioenews.com ላይ አድርሱን። ቀጥለን ደግሞ የኢትዮጵያኑ ባህላዊ ማዕድና ብሮነት ታዛ በሚልዋኪ የተመለከተውን ዘገባ ወደ እናንተ እናደርሳለን። የማዕከላዊ ዩናይትድ ስቴትስ ምዕራባዊ ግዛት በሆነችው ዊስኮንሰን የኢትዮጵያ ባህላዊ ምግብ የሚያቀርቡ የሀገሪቱን ባህልና ትውፊት የሚያንጸባርቁ ስፍራዎች ማግኘት ጊዜ ወስዶ በስፋት ማስተን ይጠይቃል። ምክንያቱ ደግሞ የግዛቷ ትልቋ ከተማ በሆነችው ሚልዋኪ የሚገኙ ኢትዮጵያን ሬስቶራንቶች ቁጥር ሁለት ብቻ መሆናቸው ነው። ዓለም የኢትዮጵያ መንደር የተባለው አንድ የምግብ ቤት በከተማው ለሚኖሩ ትውልድ ኢትዮጵያውያን ጠንካራ የማህበራዊ ትስስር ታዛ ሆኖ ያገለግላል። ለሌሎች ህዝቦች ደግሞ የኢትዮጵያ ምግብና ባህል መተዋወቂያና መጣጣሚያ ስፍራ ሆኖ ስለመቆየቱ ይነገርለታል። በቅርቡ ወደ ሚልዋኪ ለዘገባ ያቀናው ሀብታሙ ስዩም ቀጣዩን አጭር ቅኝት አሰናድቷል።
እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለአመታት ቆይቷል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ስራ ይበዛበታል። ልክ እንደዛሬው ተስላሴ የሙያውን ነገር ሲጠበቡበት ባለቤታቸው አቶ ሰለሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አለም ከቤታቸው ሆኖ የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣዕም መዳረሻዎች ባንደኛው እንገኛለን። አለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰለሞን በቀለ የሬስቶራንቱ ባለቤት ናቸው።
ሬስቶራንቱ ሰርቪስ ነው። ለሶልተን ያለው አካባቢ ነው እና አሁን ያው ደስተኛ መታችን ይዘናል እና ሬስቶራንቱ ለመክፈት ጊዜ ሞክረን ነበር እና ቦታ ሲፈለግ ሲጠፋ ወዘጋ ፋይናንስም አልነበረም ወገንዘብ ሲጠራቀም ደግሞ ብቻ ጊዜ ፈጀብን። መጨረሻ ላይ የወንድሙ በፊት ችለት ተገኘ። ትሬንቱን ጥሩ ነበረ። የቤቱን ባለቤት ለኛ ጋር ንስራት ቶሎ ሰውሰ ነበር እና እሱም ትደገፈን። በዛ ምክንያት የተመፈት
አገልግሎት መስጠት ከጀመረ ጊዜ ጀምሮ በከተማዋ በሚኖሩ ትውልደ ኢትዮጵያውያንና በሌሎች ህዝቦች ዘንድ ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኝ ሆኖ መቆየቱንም ያክላሉ።
እዚህ ቤት አንደኛውን ስሉ ጥቅሙ ለመሰለኝ ብዙ አዳዲስ ሰዎች ምናልባት ኢትዮጵያ ምግብ ቀምሰው የማያውቁ
ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለአመታት መጣራቸውን ይናገራሉ።
ራስቱን አፍሪሰን እንደዋ ነው የሚሰራ ነው። እቃዎች እንደምታቸው ሁሉም ከአገር ቤት የሚጫ ናቸው። በአብዛኛው ግዳላዊ ስዕሎች፣ መብራቶቹ፣ መጋረጃው፣ አንዳንድ እዛ ውስጥ ያለው እቃዎች፣ ኪችን እቃዎች ሁሉም
ኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልድ ኢትዮጵያውያን የማህበራዊ መርሃ ግብሮች ታዛ ሆኖ ቆይቷል። ዓለም የኢትዮጵያን መንደር ኢሎዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር አርብ የከተማዋ ምግብ ቤቶች በሚያከናውኑት ነጻ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ ኤንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን፣ የ2020ን የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ የደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታሙ ዝዩም ሚልዋኪ ዊስካንሰን።
አሁን ደግሞ የነገ መሪዎች አዲስ ህልሞች በሚሰጥሽልም ወጣቶች ያዘጋጀነውን ዘገባ እናጋራቸው። በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን ሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ፣ በአማርኛ ስያሜ ደግሞ ማህበረ ጊዩራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮ የ31ኛው ዓመታዊ ክብረ በዓል ላይ ለሽልማት አብቅቷቸዋል። ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አላ ከበደ ተሸላሚዎችን አነጋግሯቸዋል። እንደሚከተለው አዘጋጅቷል።
በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። ጀምረ ያነጋገር ነው አዳጊ ወጣት አዲስ ሳህለ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሴት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል።
I will attend Cornell University as a data science major.
በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሆኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው አመታት ያደረኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሑፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ።
ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።
እዚህ ላይ ገና ከስድስት ዓመት የጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህፃናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዝዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም Open House Big Dreams የተባለ ድርጅት ውስጥ መጽሐፎችን ወደ ስፓኝ ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነ ስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ 1000 ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይስተማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትም በመብቃቴ በጣም ደስ ብሎኛል።
አዳጊ ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቢልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል።
ከዚህ ባሻገር በአጥቢያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆን ሆኜ አገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተክርስቲያኒቱ አገልግሎቶች ላይ እሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ።
ለዚህ ሽልማት ያበቃት ሁኔታ ጨምራ ስለራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪካ ተማሪዎች ማህበር መስራችም ነኝ ያለችን ቢታኒያ ሰለሞን
ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉሜያለሁ። የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ።
አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።
I wouldn't be here without my family. I'd like to thank my mom, my sisters.
ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና አያቶቼን ማመስገን ፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አለማዬ የኢትዮጵያን ህዝብ መርዳት ነው። አዲስ አበባን ጀምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች እጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው።
My father passed away when I was 11, 6 years ago. So
አባቴ ከስድስት አመት በፊት የ11 አመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቻኛው አላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራት ፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት።
ከጥቂት አመታት በፊት ኮላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይትድ ስቴትስ በመጣችበት ወቅት የእንግሊዘኛ ቋንቋ ችሎታዋ እንዲህ እንደዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።
አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ታምፖ ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ፣ አባቴ አብይ ከበደ፣ ሁለቱንም በጣም አመሰግናለሁኝ። በጣም ወዳለሁኝ። ወንድሜንም በጣም አመሰግናለሁኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ።
እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርሳ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋውቃችሁ። እምነት ዳኛቸው Schools Without Walls የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዝዳንትና ለረዥም ዓመታትም የበጎ ፍቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ ተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዝዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ግና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ።
ዴቪድ መስፍን ነዋሪነቱን በካሊፎርኒያ ግዛት ያደረገ ትውልደ ኢትዮጵያዊ የማስተዋወቂያና የፊልም ባለሙያ ነው። በሌላ በኩልም የባህር ሞገድን ይቀዝፋል። በመደበኛ መጠሪያው ዳዊት በዩናይትድ ስቴትስ ስፖርት ታሪክ ከፍተኛ ትኩረት ለሚሰጠው የአሜሪካ ሱፐር ቦል ማስተዋወቂያ ለአምስት ጊዜ በመስራት አሸናፊ ሆኗል። በተጨማሪም ዌድ ኢን ዘ ዋተር የተሰኘ ዘጋ ፊልም ሰርቷል። የአንድ ሺህ ዘመን የአፍሪካ አሜሪካውያንና የዋና እና የባህር ላይ ሞገድ ቀዘፋ ታሪክ የሚቀኝ ዘጋ ፊልሙም ከአስር በላይ ዓለም አቀፍ ሽልማቶችና እውቅናዎችን አግኝቷል። ኤደን ገረመሆነ እንደሚከተለውን አዘጋጅታለች።
በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስተዋወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር፣ ፍሎሪዳ ስኖር ወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ ማድረግ። አሁን ደግሞ የተኮርኩት የሌሎችን ሰዎች ሂስትሪ መገለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር A Journey into Black Surfing, Aquatic Culture Mirror Documentary ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደዋዛ ሲሰነዘሩ ይስተማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም ለምንድነው ያያዝኩት ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርታንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኝም ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ወረ ፊልምን በሞገድ ቀዘፋ እንቅስቃሴ ተተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ አሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅ ነው እና ፕሮዲውሰር የሆነ።
ፊልሙ የቴሊ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐርቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
በኮቪድ አካባቢ ቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ፣ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ፣ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የእነሱን ኑሮ መንገር ፈለኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናልና ደስ ይለኛል።
የዴቪድ መስፍን ዌድ ኢን ዘ ዋተር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሃዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡና በሌሎች የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርብ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት፣ በፌስቡክ እና በዩቲዩብ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን horn@vnews.com አድርሱን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አስማማየ ነው በመስተንግዶ፣ ኤልያስ አስማረ ደግሞ በስቱዲዮ ቅንብር መምራት አብረናችሁ አመሸን። መልካም ጊዜ ይሁንላችሁ።